que fem l'estima de venir a programar gent a un i general. Dica fel, bedde në një mëpërja jetë dhe rëson i hapan në sport, bedde në të një tarik la i jetë në të rëtë me sahat të rëka, ke fel sëddës asëmëtën, jetë të klalla programat që në të sami një anal.
Kalmetta, alo wasil kalta tafa, hayli mizanu kaladafa, አርሳሱ ካልጎፈነ ማከራ ካልተጫጫነ ተብለ ምንን ትግል ሆነ እንዳዙሪት ካላዞረ እንደቆሶ ካልመረረ እንደፍጋ ካልተመተረ ጭንቁ ካላከራከረ እንደካርታ ካልበወዘ እንደፍለት ካልጋረዘ እንደሰማይ ቢርመጠመጥ መደም ጎዳና ሳይሸርመጥ ላቡ ካልተንጠፈጠፈ እሹ ካልተጠፈፈ ሲቃ ካልተጠመጠነ በሳቱ ካልተንገበገበ በጭንቁ ካልተፈተነ የታጋይ ክንዳባም ብየው ካልጠናና ካልደነደነ የታጋይ ክንድ ብረት አምዱ ቀይ ጥርሳስ ካልዘገነ ፋሽስቱን ካልበታተነ እንደህና እንዲህ ካልሆነ ትግል ምኑን ትግል ሆነ? እንደዚህማ ካልሆነ ባመፁ ካልተፈተነ ትግል ምኑን ትግል ሆነ? እናም በዚህ መራር ትግል የሚያቅማማም ይወላወል ወገቧ ሁል ቢልመቀመጥ ብጀለዝ ብጫየር አድሮ ወደ ቁልቁል ቢዘቅት እንዳጡም የጎመጥ ለመጥ ወዲያውል ምጥ ወዲውል ምጥ ወላም ዘላም ዘመም ዘመም አዲስ ለክፍታት ይስማም ሽሽት ሩጫ ለመመጥ የኋሪት ጉዞ ኋሊት ከጠላት ቡብት መሸሸግ አድንጋሻ መመከት በቡካታ ውል መፈርሰት አወር ለውር አብሮ እንዲሉ ቡካን ለቡካን ነው ቀሎ እንደው ሻ እንደለከስክስ ቀርሻቱ መልሶ ቢልስ ወደ ትፋቱ ቢመለስ ከቀጀለው ከታወረ አይ ካለ መሪ ካዞረ መስመሩን ካሽጎረጎረ ከባላንጣ ከዶለተ ከፋሽስት ከጎረበተ ሆዱ እንደ ቀልቀሎ ዝንጠል አፉም እንደ ሸነቆሩት በርሜል ካፈሰፈ ሚስጥር ላይችል የጥንት ወዳጁን መዘርዘር ካሳበ ከለፋሽስት የልቡን ከዘረገፈ በአደባባይ ከለፈለፈ ሴራ ካውጠመጠነ ሸር ካጠመጠነ አላርፍ ያለች ጣት ከሆነ አይ ወግኑት ወገን ካሻ ከጠላት ከወገነማ ድሮስ ምን ሊስተ ይኖረዋል ባንዳደል እንዲያማ ለካፍያው ካንቀጠቀጠው ዶፍ መኖሩን ካጣውማ በጊዜያዊ የጣር በትር ልቡ እንዲህ ከቀዳውማ እናት ወል ሊገባ ኖረዋል ገና የዋናው ለትማ አይ ወግኑትን ወገን ካሻማ ከጠላት ከወገነማ አረም ያበቀለ ጥሻ ቆም ስቅሎ ማሳየት እንጂ ባላባደሩ መዶሻ ባርሶ አደሩ ማጭት ሌላ የምን ማርከሻ ጠየት ነው እርሱን መውቀሻ የኋልዮሽ እንዳገመልሽን ከወንዞድ ያለቡ ካሻማ ታዲያ መልሰ ይኖረዋል ድሮስ ባንዳረም እንዲያማ ይሄ ከድሮው እንዳየ ነው ከፋሽስቶች ወገነም ያው ፋሽስት ነው ባንዳ ነው እሱስ ባንዳ ነው ከናባሪው ሳይብል ብሎ አንከራማ ተመምታት ነው ባባሩ ድርሳስ መኳል ነው ሚስጥሩን ካርከፈከፈ በየቆጡ ከታየማ የባቄላ ወጥ ሆኖ ከፋሽስቱ ልብ ከገባማ መልስተይ ነው ድሮ ባንዳ ደል እንዲያማ ካልተሳበ ካልጎተተ ውጣ ውረድ ካልታሰበ ተፋፍሞ ኑሮ ደርሶ ግራ ቀኙን ካላዳፋ አብዮትና ጠራቢዮት አቅም ኃይሉን ካልተላካ ፍልሚያው ግጥሚያው ካልከረረ ገዳይ ካላንጠረጠረ ቀኝ አድርባይ ግራ አድርባይ ቀኝ አጎጀብት ግራ አጎጀብት እንደ ቅጠል ካልረገፈ እንደ ረጄ በቆዳ ላይ ላዩ ካልተገፈፈ በትግሎ ግለት ባመፁ ካልተፈተነ ትግል ምኑን ትግል ሆነ? ታጋይስ ምኑን ታጋይ ሆነ? በፍልሚያው ሜዳና አምባ ካልተፋጨ ካልተጋጨ ዘርፍ ዘርፉ ካልተቋጨ አልዋጢል ካልተጠፋ ስጋ ደሙ ካልተገነባ ላቡ ካልተንጠፈጠፈ እሹ ካልተጠፈፈ ጦሩን ካልደራረበ ጦሩን ካላነገበ አባ ደፋር ፋሽስቱን በትግሉ ካላባነነ ትግል ምኑን ትግል ሆነ? ጥይት በደረቱ አቅፎ ቦታ መጥቶ ካልገነባ አባ ቆራጥ በመከራ ካልተገነገነ ጭንቁ ካልተጠነጠነ የታጋይ ልባባም ብየው ካልጠናና ካልደነደነ እንደዚህ ትግሉ ካልዘገነነ እንደዚህማ ካልሆነ ባመፁ ካልተፈተነ ትግል ምኑን ትግል ሆነ? አራምኑን ትግል ሆነ? ታጋይስ ምኑን ታጋይ ሆነ? ምኑን ታጋይ ሆነ? ምኑን ምኑን? ምን
ኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት ክፍል 6 ለግብዣ ተርተናል። ከሶስቱ ተጫዋቾች አንደኛው ትንሽ የመፍዘዝ ባህሪ አለበት። ስሜቱም ቀዝቃዛ ነው። በርግጥ በባህሪው ጭምት ነው። ሁሉንም ነገር በውስጡ ነው የሚያስቀምጠው። ከሁለቱ ይለያል። አንድ ቀን ሊመክረው ቀጠረው። ይህ ሁኔታ የተለመደ ነው። የቀጠረው ትምህርት ቤት ውስጥ ነው። አሰልጣኙ እዚያ መምህር ሆኖ ይሰራል። የከፍተኛው ቡድንም ልምምድ የሚሰራው ትምህርት ቤት ውስጥ ነው።
ከዚህ ልጅ ጋር በተጫዋችነቱ ከመምከር ባለፈ በግል ጉዳዩ ጠለቅ ብሎ ተወያይቶ አያውቅም። ዛሬ ሊያወራው ነው። ስንተኛ ክፍል ደርሰሃል አለው። ጨርሻለሁ። ቁጭ ብለሃል? የማታ ልማር ተመዝግቤያለሁ። የት? ኮሌጅ። ምንድነው የምታጠናው? አካውንቲንግ። እንዲህ እያሉ ማውራት ጀመሩ። አሰልጣኙ ይህን ልጅ ሲያገኘው ምክንያቱ ምን እንደሆነ በማያውቀው ሁኔታ ለማነጋገር ይከብደዋል። ጭምትና ረጋ ያለ ስለሆነ ነገሮችን ጠለቅ ብለው አያወሩም። ልጁ የአሰልጣኙን ትዕዛዝ እንደወረደ በመቀበልና በመፈጸም ይታወቃል። ለሱ ያለው አክብሮትና ታማኝነትም እንከን የማይወጣለት ነው። አሰልጣኙ የልጁ ባህሪ ቢያሳዝነውም አብረው ሲውሉ የሆነ ስሜት ይሰማዋል። ምንም ሳይፈራው ነፃ ሆኖ እንዲጫወት ቢያግባባውም ብዙ የማውራት ልምድ ስለሌለው ከመስማት በስተቀር እምብዛም አይናገረውም። ግን እንደዚያም ሆኖ ይወደዋል። ሌሎቹ ሁለቱ ጓደኞቹን አሰልጣኙ ስለ ጠባዩ ጠይቋቸው የተለጎመ ነው ይሉታል። እንደዚያም ሆኖ በደንብ አግባብቶ አለማምዶ በነፃነት እንዲያወራ እየገፋፋው ነው። አንዳንድ ጊዜ ትኩር ብሎ ሲያየው አረማመዱ፣ ቁመናው፣ አስተሳሰቡ ለምን እንደሆነ ባያውቅም ከሆነ ሰው ጋር እየተመሳሰለ ግራ ያጋባዋል። ግን ሊመጣለት አልቻለም። ከልጁ ጋር ቁጭ ብለው እያወሩ እንደገና ጥያቄ አነሳለት። ስራ ትሰራለህ? አለው። አሁን የት? ቀበሌ ጽህፈት ቤት። ምን? ሂሳብ ስራ። ጥሩ ይከፍሉሃል? አጥጋቢ አይደለም። የኔ ፍላጎት ግን አንተ ምን ፈለግ? ጎበዝ ተጫዋች ሆኖ ትልቅ ክለብ መግባት ነው። እሱ የኔ ስራ ነው። እኔም ጠብቃለሁ። አንተን ለትልቅ ደረጃ ካላበቃው በግድ ያሰልጣኙ ፍላጎት ይህን ልጅ ጨምሮ ሶስቱንም ወደ ክለብ ማስገባት ነው። በተለይ ለዚህኛው ልጅ ልዩ ትኩረት ይሰጠዋል። ከሁለቱ የተለየ ጥሩ ችሎታ እንዳለው ያውቃል። አሰልጣኙና ተጫዋቹ በአንድ ከፍተኛ ውስጥ ቢሆኑ በተለያዩ ቀበሌ ይኖራሉ። አሰልጣኙ ከስር ከተፈታ በኋላ ለብቻው ተከራይቶ ሌላ ቀበሌ ውስጥ ነው ያለው። መጀመሪያ የነበረበት ቀበሌ መኖር ያልፈለገው የበፊት ስሜቱን እንዳይቀሰቅስበትና ከድሮ ጓደኞቹ ጋርም መገናኘት ስላልፈለገ ነው። ቡድኑን ከያዘ በኋላ በሕይወቱ ሰላማዊ ኑሮ ይኖራል። ከበፊቱ በመልኩና በባህሪው ተቀይሯል። ሴት በጣም ያነክሳል። በተተኮሰበት ጥይትና እስር ቤት በገጠመው ግርፋት እግሩ ተጎድቷል። ማንከሱ የበፊት ማንነቱን የበለጠ ቀይሮታል። ብዙ ሰዎች የበፊት እርሱነቱን ረስተውታል። ስለረሱት ደስ ብሎታል። አሰልጣኙ እንደገና ጥያቄውን ቀጠለ። ልጁ ያዳምጣል። ቤት ተከራይተህ ነው የምትኖረው? አለው። ከቤተሰቦቼ ጋር ነው። ወጪ የለብህማ? ታናሽን አስተምራለሁ፣ ለቤት ቀለብ ሰፍራለሁ። ቤተሰቦች ገቢ የላቸው? እናቴ ትሰራ ነበር፣ አሁን አቁማለች። በምን ትተዳደራላችሁ? እኔ እሰራለሁ። ትንሽ እህቴ ማስቲካና ቆሎ ትሸጣለች። በዝምተኛነቱ ላይ ይህን ሲሰማ አሰልጣኙ ለልጁ አዘነለት። በቀበሌ ውስጥ ባለው ሥራ የሚከፈለው ገንዘብ አጥጋቢ እንዳልሆነ ገምቷል። ይረዳው ፈለገ። ነገ ሊከፍለው ቢችልም እሱ የፈለገው ያንን አይደለም። ጎበዝ ተጫዋች ስለሆነ በችሎታውም ይመካበታል። እናም እቤት ያለው ችግር ወደ ኋላ እንዳይጎትተው በገንዘብ እየደገፈው ችግሩን ሊጋራለት ፈለገ። በቤት ስላለው ሁኔታ ከተነጋገሩ በኋላ በሌላ ቀን ቀጠረው። አንድ አሰልጣኝ የተጫዋችን ችሎታ ማሳደግ ብቻ ሳይሆን ሕይወታቸውንም መጋራት ይኖርበታል። ልጁ የቤቱን ጉዳይ ስለነገረው ቢያንስ እህቱን ያስተምርለታል ወይም ድጎማ ያደርግለታል። አሰልጣኙ ለጊዜው ለብቻው ነው የሚኖረው። ከማስተማር ውጭ ሌላ ሥራም ይሰራል። ብዙ ወጪ የለበትም። የዚህን ተጫዋች ችግር ቢጋራ በገንዘብ ብዙም አይጎዳም። ልጁን ስለሚወደው የፈለገውን ቢያደርግለት ምንም ቅር አይለውም። በሌላ ቀን ተቀጣጠሩና ተገናኙ። ልጁን ጭምት ያደረገው ቤት ውስጥ ያለው ችግር እንደሆነ ገምቷል። ይህ ነገር ደግሞ በችሎታው ላይ ድክመት ያመጣበታል። ስለዚህ ችግሩን መጋራት አለበት። ቤት ውስጥ ስላለው ችግር ብዙ ታስባለህ? አለው። ማሰብማ መች ይቀራል? አንዳንድ ችግሮችን ብጋራህስ ደስ ይለኛል። ሁለቱም ተቃቀፉ። ልጁ የቤቱን ችግር የሚጋራለት ሰው ማግኘቱ አስደስቶታል። ያውም ከቅርብ ሰው። ለአሰልጣኙ ያለው ፍቅር በእጅጉ ጨመረለት። ምስጋናውን አቀረበ። እንደ አባቴ ነው የማይህ አለው። ጉዳዩን ለእናቱ ነገረ። አሰልጣኙን ቤት ሊጋብዘው ፈለገ። እናቴ ቤት ይዘኸውና ብላኛለች፣ የኔን ግብዣ ትቀበላለህ አለው። አሰልጣኙም በሚገባ ያውም ደስ እያለኝ፣ እኔ እንዳውም ከቤተሰቦች ጋር ወስደ እንድታስተዋውቀኝ እፈልግ ነበር አለው። ቀን ቆረጡና በቀጠረው ዕለት ወደ ቤተሰቦቹ አካባቢ ሄዱ። አሰልጣኙ አሁን እየተጓዙበት ያለው አካባቢ ባያስደስተውም ለልጁ ሲል እያደረገው ነው። ገና የኮረኮንቹን መንገድ ሊጀምሩ ሲሉ አሰልጣኙ ለልጁ እንደዋዛ ጥያቄ አነሳለት። እናቴ ጡረታ ወጥታለች ነው ያልከኝ? አሁን አባትህ ስራ አይሰሩም? የለም። ሌላ ቦታ ነው ያለው? አይ ሞቷል። በጣም ያሳዝናል። መጥፎ ነገር ቀሰቀስኩብህ። አባትህ መቼ ነው የሞተው? ቆይቷል። እኔ 7 ዓመቴ ነበር። ልጅ ብሆንም አባቴን በጣም እወደው ነበር። በአደጋ ነው የሞተው? በሰው እጅ ነው። ጸብ ተነስቶ ነው? ምንም ሳያደርግ ሰፈር ውስጥ በመሳሪያ ገደሉት። ጊዜው መቼ ነው? በ1969 ዓመተ ምህረት ነው። አባትህ ማን ይባላል? ከነ አያቱ ነገረው። ማን አልከኝ? እንደገና ነገረው። አሰልጣኙ እንደዚያን ቀን ደንግጦ አያውቅም። ይህን ወሬ ከዚህ በላይ መቀጠል አልፈለገም። ከፊት ለፊቱ ያለው ልጅ ሙሉ ገጽታውን አሁን አመለበት። ይህ ልጅ ባገኘው ቁጥር አካሄዱና አሳሳቁ ከሆነ ሰው ጋር ይመሳሰልበታል። ግን ሊገባው አልቻለም ነበር። ሲነግረው ነው የተረዳው። አሁን ሁሉም ነገር ወለል ብሎ ታየው። አባቱን እንዴት እንደገደለው የሚያውቀው እሱ ብቻ ነው። ነገሩ በጣም ከነከነው። ያዘነው ከፊት ለፊቱ ያለውን ልጅ ስለሚወደው ነው። ከልጁ በበለጠ ደግሞ አባቱን ይወደው ነበር። ትምህርት ቤትም ሆነ ሰፈር አይለያዩም ነበር። ልብስ እንኳ እየተቀያየሩ ነበር የሚለብሱት። አብዮቱ ሲፈነዳ መስመራቸው ተለያየ። አንዱ ሌላውን ለመግደል ማሳደድ ጀመሩና ቢልልኝ ተሳካለት። ያን ጊዜ ግን የትግል ወቅት ስለነበረ አባቱን በመግደሉ ተደስቷል እንጂ አላዘነም። ምንም ጓደኛው ቢሆንም ሁለቱም መሳሪያ ይዘው ይፈላለጉ ነበር። ዛሬ ግን አባቱን ገሎ ልጁን ያሰለጥነዋል። ወደ ትልቅ ክለብ ሊያስገባው እየጣረ ነው። እንደገናም በገንዘብ ሊረዳው ፈልጓል። ልጁ የአባቱን ገዳይ ይወቅ ይደብቀው አያውቅም። አሰልጣኙ ዛሬ ሳያውቀው ወደ ገደለው ሰው ቤት እየሄደ ነው። እናቱ ካየችውና ባሏ ከመሞቱ በፊት ነግሯት ከሆነ ነገሮች ለአሰልጣኙ ጥሩ አይሆኑም። ልጁ አባቱን እንደሚወደው ደግሞ ነግሮታል። ነገሩን ካወቀ አዘናግቶ የአባቱን ገዳይ ሊበቀል ይችላል። አሰልጣኙ ከልጁ ጋር ከተነጋገሩ በኋላ አንድ ጊዜ ስልክ ልደውል ብሎ በአቅራቢያው ወዳለው ሱቅ ሄደና ሲመለስ፣ መስሪያ ቤት በጣም ስለፈለጉኝ ግብዣውን ለሌላ ጊዜ እናድርገው፣ ቤተሰቦችን ይቅርታ ጠይቅልኝ ብሎት ሄደ። ነገር ግን ከጥቂት ጊዜ በኋላ ስራ በመቀየሩ አሰልጣኝ ወደ ክፍለ ሀገር ተጓዘ። በ2001 ዓመተ ምህረት ዲቪ ደረሰውና ወደ አሜሪካ ገባ። ምዕራፍ 10 መልማዩን ፍለጋ። መስከረም 13 ቀን 1969 ዓመተ ምህረት አዲስ አበባ። የሼል እግር ኳስ ቡድን በሸዋ ሻምፒዮና ይወዳደራል። ከአዲስ አበባ ስታዲየም ጎን በተለምዶ ሲሜዳ ተብሎ በሚታወቀው የመጫወቻ ቦታ ተቀጣጥረዋል። የሼል ቡድን ተጫዋቾች በተለያየ ስፍራ ልምምድ ይሰራሉ። ዛሬ እዚህ ሜዳ የመጡት የወዳጅነት ጨዋታ ለማድረግ ነው። ቡድኑ ውስጥ 3 አዳዲስ ተጫዋቾች ተቀላቅለዋል። አንድ ሳምንት ተሞክረዋል። የሼል ተጋጣሚ ስላልመጣ የእርስ በርስ ግጥሚያ አደረጉና ወደ የቤታቸው ተበታተኑ። ሰዓቱ 10 ሰዓት ሆኗል። ከሶስቱ ተጫዋቾች አንዱ ብቻ ነው ቡድኑን የመቀላቀል እድል ያለው። ማለፉም ዛሬ ተነግሮታል። ተገኝ ስሙ የተቀየረ የቡድኑ ተጫዋች ነው። እሱም ቢሆን የቡድኑ አባል ከሆነ 3 ወሩ ነው። በዚያ ላይ ተጠባባቂ እያደረጉት ተበሳጭቷል። ተገኝ እንዲህ በማለት ይናገራል። ግጥሚያው እንዳለቀ ሁላችንም ተበታተን። ስታዲየም ዙሪያ በኋላ ዞብል የሚባለው አካባቢ ገባሁና ቆየሁ። እዚህ አካባቢ ትኩስ የኳስ መረጃ ይገኛል። የስፖርት ወሬ ሱስ ስላለብኝ ብዙ ጊዜ እዚያ ቆይና ሲመሽ ነው ወደ ሰፈሬ የሚሄደው። የዚያ ቀን 11 ተኩል ሲሆን በካታንጋ ጀርባ መጣሁና በምስማር ተራ አካባቢ በሚገኘው ቴሌ ሙዚቃ ቤት ታጠፌ ወደ ሰፈሬ ልሄድ ተዘጋጀው። ድንገት ዞር ስል ለሙከራ የመጡትን 3 ተጫዋቾች አየኋቸው። ከጊዮን ሆቴል ፊት ለፊት ከትንሿ ሜዳ ጎል ጀርባ የብረቱን አጥር ተደግፈው ቆመዋል። የሆነ ነገር ይጠብቃሉ። ዝም ብዬ ማናገር ፈለግኩና ወደ እነሱ ጋር ሄድኩ። ሰላምታ ሰጠኋቸውና እስካሁን እዚህ ጋር ናችሁ? አልሄዳችሁም እንዴ? ብዬ ጠየኳቸው። አውቶቡስ እንደሚጠብቁ ነገሩኝ። ከመካከላቸው አንዱ ጥሩ የኳስ ችሎታ አለው። ስሙ አኮ ይባላል። አኮ ሰፈሩ ዳርማር ነው። እኔ ደግሞ አብነት ነው። ከጨዋታው በኋላ ስንለያይ ወደ ሰፈሩ እንደሚሄድ ነግሮኝ ነበር። አሁን አብረን እንድንጓዝ ፈለጉ። ስለ ኳስ እያወራን እንሄዳለን። ወደ ሰፈር ነህ? አልኩት። አይደለሁም። የት ነህ? እዚሁ ነኝ። ትቆያለህ? አዎን። አብረን እንድንሄድ ፈልጌ ነው። አንተ ሂድ። ግድ የለም፣ ልጠብቅህና እያወራን እንጓዛለን። ሌላ ጊዜ እናወራለን። ለአሁኑ አንተ ሂድ። ትቼው በመሄዴ ቅር አለኝ። አብረን ብንጓዝ ጥሩ ነበር። ዞር ብዬ ሳያቸው ሶስቱም እየገላመጡ ያዩኛል። ሳያቸው እንደገና ይመለከቱኛል። ለጊዜው ግራ ገባኝ። የሚጠብቁት ሰው ካለ እዚያ ላይ ማተኮር ነው። ለምን እኔን አከታትለው እየዞሩ ያዩኛል? ደግሞ የቆሙበት ቦታ አውቶቡስ የሚጠበቅበት አይደለም። ፌርማታው ሌላ ስፍራ ነው። ታክሲ ማቆሚያም አይደለም። በዚያ ላይ ረጅም ሰዓት ነው እዚያ ጋር የቆሙት። በወቅቱ ወጣት የሆነ ሰው አንድ ቦታ በዚህ መንገድ ከቆመ የፖለቲካ ተልእኮ አለው ማለት ነው። እነዚህን በዚህ መንገድ አልጠረጥራቸው። ንጹህ ኳስ ተጫዋቾች ናቸው። ደግሞም ቦርሳቸው ውስጥ እንደኔ የኳስ ትጥቅ ነው የያዙት። በእጃቸው ኳስ ይዘዋል። ክለቡ ኳስ እያለው እነሱ ለምን ተጨማሪ አመጡ? ስለዚህ ጉዳይ ምን አመራመረኝ? ግን ስፖርተኛ ያስመሰላቸው ኳስ መያዛቸው ነበር። አፏጨና ጠራቸው። አንደኛውን ልጅ በኳስ ችሎታው ስለወደድኩት ብቻ ነው አብረን እንድንሄድ የፈለግኩት። ይህን እያሰብ በምስማር ተራ ጀርባ በፔሌ ሙዚቃ ቤት አጠገብ እያለፍ ወደ ደጋር ልወጣ ስል በሰፈራችን የማቀውን ሰው አገኘው። ሰላም ለማለት እየሄድኩ ሳለ ማፋጨና ሶስቱን ልጆች ጠራቸው። ልጁ በኢህአፓ አባልነቱ ሰፈር ውስጥ ይጠረጠራል። ከነሱ ጋር ሄዶ ሲያወራ ደነገጥኩ። ነገር አለ አልኩኝ። ሁኔታውን መከታተል ጀመርኩ። ብዙም ሳይቆይ የመሳሪያ ተኩስ ተጀመረ። ምን እንደሆነ አላወቅኩም። ተኩሱ ልጆቹ ካሉበት ፊት ለፊት በጊዮን ሆቴል መስመር ላይ ነው። ሶስቱ ልጆች ቦርሳቸው ውስጥ ያለውን መሳሪያ አውጥተው መተኮስ ጀመሩ። የማየውን ማመን አቃተኝ። አንድ ሰው መተው ጣሉ። በአካባቢው ያለ አንዳንድ ሰው እየተጫጫኸ ነው። 12 ሰዓት ሆኖ በመጨለም ላይ ስለነበር የተመታውን ሰው መለየት አይቻልም። የሮጠው አንድ ግለሰብ ነው። የኛ ሰፈር ልጅና ሁለቱ እዚያው አካባቢ ናቸው። ሁኔታው ስለቀፈፈኝ ቶሎ ወደ ቤት መሄድ ፈለኩ። ግን አላስችል ስላለኝ ለጋር አካባቢ ቆየው። እዚያ እንዳለሁ ቆይቶ ተኩሱ በጣም በርትቷል። ይህ የነሱ ብቻ እንዳልሆነ ገመትኩ። በነጋታው ሲተኮስ የነበረው በሻለቃ መንግስቱ ላይ እንደነበር ተረዳው። ያየኸው ነገር አለ? እዚያ ቦታ ተገደለ የተባለው የመይሶን አባል ነው። በሌላ ጊዜ ስሰማ ግን ሰውየው እንደተረፈና ሆስፒታል ገብተው ነው የጨረሱት። እኛ ክለብ የሚገባው ልጅ በሶስተኛው ቀን አገኘሁት። ምንም እንዳልተፈጠረ ሆነን ማውራት ጀመርን። በኋላ ቆይቶ ጥያቄ አነሳብኝ። የዚያ ቀን ቶሎ ወደ ሰፈር ሄድክ አለኝ። አሁን አልሄድክም። ሄጃለሁ። ለምን ተዋሻለህ? አልሄድክም። ያለመሄዴን በምን አወቅ? ጓደኛዬ አይተዋል። ከኛ ምንድን ነው የምትፈልገው? እናንተ ምን ያየኸው ነገር አለ የዚያን ቀን? እኔ ምንም አላየሁም። እየዋሸህ ነው። አልዋሸሁም። ለማንኛውም የሚያናግርህ ሰው አለ። እኔ? አዎን። ለምን መልስ ሳይሰጠኝ ሄደ። ከሰዓት በኋላ የግድያው ቀን ያገኘሁት የሰፈራችን ልጅ ከምንዝናናበት ካፌቴሪያ መጥቶ አስጠራኝ። የተከሰተውን ነገረኝ። ብትጠቁም ያልቅልሃል አለኝ። እኔም ለጊዜው ስጋት አደረብኝ። ከመሃላቸው አንዱ በጥቆማ መያዙን ሰማሁ። መያዝ ብቻ ሳይሆን ተገደለ። እሱን የጠቆመው ተብዬ የሌላው ጥቃት ሰለባ መሆን አልፈለግኩም። የሰፈራችን ልጅ ማታ ቤት ተመልሶ መጣ። ምንም አላወራንም። የሦስቱ ልጆች የስኳድ አለቃ መሆኑን ገመትኩ። ሁለቱ ልጆች ቤታቸው ኮካ አካባቢ እንደሆነ በኋላ ተረዳው። የተፈራችን ልጅ ድጋሚ ካስጠራኝ በኋላ ወደ ዳርማ እያወራን ሄድ። ስጋት እንደሆንኩባቸው ገምቻለሁ። በደርግ ተመልምዬ እነሱን እንደምከታተል ነው የገመቱት። ድንገት ጠየቀኝ። ዓላማ ምንድን ነው አለኝ። የምን ዓላማ? የፖለቲካ መስመርህ ምንም ከነዚያ የደርግ ደባሎች ጋር ነህ? እነማን? መይሶን የሚባሉት? አይደለሁም። ታዲያ የት ነህ? የትም። የሆነ መስመር አትይዝም? ሐሳብ አለኝ። የእኛን መስመር መከተል ትፈልጋለህ? አዎ። እኛ ጋር መቀላቀል ትፈልጋለህ? አዎ። በምን አወቅ? በጭምጭምታ ደግሞም ይወራል። የእኛን መስመር መከተል ትፈልጋለህ? አሁን ቁርጠኛ ነህ? በሚገባ። ነገ የሚያነጋግርህ ሰው ይመጣል። ማን ነው? ራሱ ያገኛል። በነጋታው መጥቶ የሚያነጋግርኝን ሰው ስጠብቅ ዋልኩ። ድርጅቱን ለመቀላቀል ቆርጫለሁ። ኳስ መጫወቱም ቢቀርብኝ ይሻላል። ብዙ ጓደኞቼ የኢህአፓን መስመር እየተከተሉ ነው። ሰፈር ውስጥ እንደ በፊቱ እንኳ በስሜት ኳስ አይጫወቱም። ይህ ሁሉ ፖለቲካ ነው። እኔ መሀል ሰፋሪ ሆኜ መኖር አልችልም። ይህም ያስመታል። አንዱን መያዝ ጥሩ ነው። አብላጫው ደግሞ በኢህአፓ ስር ነው። እኔም ፍላጎቴ ወደዚያ ነው። ሰፈራችን ያሉት የያፋ አባላት በዛት ቢኖራቸውም ከተወሰነ ሰው ቁጥር በስተቀር አይተዋወቁም። ወደ በኋላ ግን ድርጅቱ ሲናጋ ለመደጋገፍ የማይተዋወቁት መጋረጃው ተቀልጦ አብረው መስራት ጀምረዋል። እኔም በእነኛ ልጆች የተነሳ ጦስ ውስጥ ከምገባ ያፋን ተቀላቅዬ የእናንተ ነኝ ማለት ጥሩ ነው። አሁን ግን በደንብ ለመቀላቀል ቆርጫለሁ። የሚያናግረኝን ሰው እየጠበቅኩ ነው። የሰፈራችን ልጅ የሚልክልኝን መልማይን ብጠብቀው ቆየብኝ። ቦታው በትክክል አልተነገረኝም። ሰፈር አካባቢ ነው ቆይ የተባልኩት። የሚመጣው ሰው እንዲያገኘኝ ከኛ በር ጀምሮ ወደ ታች ወደ ላይ እያልኩ በመንገዱ ዳር እመላለሳለሁ። በዚህ ሁኔታ መመላለሴ ደግሞ ጥሩ አልነበረም። ሰሞኑን ሁለት የመይሶን ወጣት አባላት ሰፈር ውስጥ በመገደላቸው አሰሳ እየተካሄደ ነው። ሁለቱም ኳስ ተጫዋቾች ናቸው። የነዚህ ልጆች መገደል ለሌሎቹ ማስጠንቀቂያ እንደሆነ ነው የተወራው። እኔንም ከጠረጠሩኝ እንደነዚህ ልጆች ይደፉኛል። መይሶን ከደርግ ጋር ወግኖ ስለሚሰራ የኢሃፓ አባላትን እየጠቆመ እንደሆነ ስለተነገረ ግድያም በእነሱ ላይ ታውጇል። ሁለቱ ልጆች የተገደሉለት ምሽት ላይ ቤት ቁጭ ብዬ ቴሌቪዥን እያየሁ እናቴ ከልጆቹ መገደል ጋር ተያይዞ በተነሳ ወሬ እንዲህ ስትል ሰማሁ። አንዳንዴ የመጣውን ለውጥ ለማስኮላሸት የሚወዱ ሰዎች ለወዳቸው ያደሩ ናቸው። እነዚህን ማስወገድ አስፈላጊ ነው ስትል ሰማዋል። እናቴ የመንግስት ሰራተኛ ነች። ከጓደኞቿ ጋር ስለ ፖለቲካ ትወያያለች። መንግስትን የሚተች ነገርም ታወራለች። በወታደራዊ መንግስት ደስተኛ አልነበረችም። ለለውጥ የተነሱ ወጣቶችን ታበረታታለች። አንዳንድ ጊዜ ባልታሰበ ጨዋታ ውስጥ እኔን አንተ እኮ ሞራል የለህም ትለኛለች። ከፖለቲካ ጋር በተያያዘ ብዙ አናወራም። የአይን ክሊኒክ የት ይገኛል? ሁለቱ የመኢሶን ወጣቶች ከመገደላቸው 3 ቀን ያህል ቀደም ብሎ ሁለት የማላቃቸው ሰዎች እኛ ቤት ነበሩ። እናቴ የመስሪያ ቤት ጓደኞቿ እንደሆኑ ነው የነገረችኝ። ትንሹ ወንድሜ ነው የሚያስተናግዳቸው። እቤት እንግዳ ሲመጣ ስለማይመቸኝ ወጥቼ ሄድኩ። እናቴም እንድቆይ አልፈለገችም። የዚያን ቀን መንገድ ዳር ቆሜ የእናቴን የፖለቲካ አቋም እያስተላሰልኩ ሲመለምለኝ የሚመጣውን ልጅ እየጠበቅ ቆየው። የምሳ ሰዓት አለፈ። ትንሿ እህቴ መጥታ እናቴ እንደምትፈልገኝ ስለነገረችኝ ሄድኩኝና እናቴን ፈልገሽኝ ነበር አልኳት። ውጪ ምን ትሰራለህ? ዝም ብዬ ነው። በአሁኑ ሰዓት መንገድ ላይ መቆም ጥሩ አይደለም። ሰው እየጠበቅኩ ነው። ከመቼ ወዲህ ነው ረጅም ሰዓት ሰው የምትጠብቀው? ረጅም ሰዓት አልቆየውም። ለመሆኑ ማንን ነው የምትጠብቀው? የመስሪያ ቤት ልጅ ነው። ማን ይባላል? አታውቂውም? የመስሪያ ቤት ሰው ሰፈር ስትቀጥር ሰምቼ አላውቅም። ይህ በጣም ጓደኛዬ ነው። ስታገኘው ቤት ይዘው ትመጣለህ? ቤት አይገባም። ለምን? ውጪ ሊያገኘኝ ነው የሚፈልገው። ጥሩ ነው። ምሳ ስጪኝ። ወንድምህ ይምጣ። እሱን አልጠብቅም። ለምን? ቶሎ መሄድ አለብኝ። እኔና እናቴ እየተከራከርን ታናሽ ወንድሜ መጣ። ምሳ ቀረበ። ቶሎ በልቼ ልወጣ ስለፈለግኩ ሁለቴ እንደጎረስኩ ተነሳው። ከቆየው እንደጨረስ ከወንድሜ ጋር ውጭ ወጥተን ሻይ እንጠጣለን። ይህ የተለመደ ነው። ዛሬ ግን ይህ እንዲሆን አልፈለግኩም፣ ምክንያቱም የምጠብቀውን ሰው ሊያይብኝ ይችላል። ካየና ልጁን ካወቀው ደግሞ እኔንም ኢሃፓ ነው ብሎ ይጠረጥራል። ከጠረጠረ ደግሞ እኔም ልግባ ሊለኝ ይችላል። እኔ ደግሞ እሱ እንዲገባ አልሻም፣ ምክንያቱም ትግሉ ከባድ ስለሆነ እዚህ ውስጥ ገብቶ እንዲሞት አልፈልግም። ስለዚህ ምሳ እንደበላው ወንድሜ መልማዬን እንዳያይብኝ ስላሰብኩና ልጁን ለማግኘት ስለቸኮል ቶሎ መውጣት ነው የፈለግኩት። በመቸኮሌ እናቴ ተቆጣችና የት ልትሄድ ነው አለች። ቸኩላለሁ። ምግቡን ጨርስ በቃኝ። ለምን ጓደኛዬ ያመልጠኛል? አታገኘውም። እንዴት አታገኘውም ብያለሁ። ቁጭ ብለህ ብላ። እሄዳለሁ። እሺ ቡና ይፈላና ጠጥታ ይሄድ። ጭራሽ ቡና እስኪፈላ ልቆይ? ቶሎ ይፈላል። ከእናቴ ጋር መከራከር አልፈለኩም። ስለተቻኮልኩ ወጥቼ ሄድኩ። ልጁን ግን ላገኘው አልቻልኩም። የተነገረኝ ምልክት በአፉ መፋቂያ እንደሚይዝ፣ ስንገናኝ ሰላምታ ከተለዋወጥን በኋላ አይኑን እንዳመመው እንደሚነግረኝ፣ እዚህ ሰፈር የአይን ክሊኒክ የት እንደሚገኝ እንደሚጠይቀኝ፣ እኔም ሐኪም ቤት ከመሄድ አስፕሪን ፈጭቶ አይኑ ላይ ቢነሰንሰው ጥሩ እንደሚሆን እነግረውና እንግባባለን። ከዚያ ምልመላው ይካሄድና የአባባል ሆኜ ከስጋት እገላገላለሁ። ግን ቀኑን ሙሉ ብጠብቀው ቀረ። መልማይ ይመጣልሃል ያለኝን ልጅ ማግኘት ፈለኩ። ምክንያቱም መልማይን ካላገኘሁት ምናልባት እኔን ቀረ ብሎ ላለቃው ሊያሳውቅ ይችላል። ስለዚህ ይህን ነገር መንገር አለብኝ። ስልክ ልደውልለት ፈለኩ። ቁጥሩን ወረቀት ላይ አስፍሬዋለሁ። ማስታወሻዬ ቤት ነው ያለው። እርሱን ላመጣ ሄድኩ። ስፈልገው ግን አላገኘሁትም። ወንድሜን ማስታወሻዬን አይተሃል ብዬ ጠየቅኩት። የሱን ማስታወሻ? የስልክ አላየሁም። እዚህ ሳጥን ላይ ነበር ያደረግኩት። ሳጥኑ ጋር አልደረስኩም። መጥፋት አልነበረበትም። የማንን ስልክ ፈልገህ ነው? ስሙን ነገረው። የለኝም። የእኛን ሰፈር ልጆች ስልክ በቃልህ ታውቅ ነበር? እንዴት የእሱ ይጠፋሃል? ረሳሁት። እስኪ አስታውስ። ትዝ አይለኝም። ቤቱ ብሄድ አሁን አገኘዋለሁ? አታገኘውም። እንደማላገኘው እንዴት አወቅ? በዚህ ሰዓት ቤቱ አይገባም። ልሞክር? ባታገኘው ይሻላል። ለምን? ጥሩ ሰው አይደለም። እሱ እንኳ አይመለከትህም። የምመክርህን ብትሰማ ጥሩ ነው። ደሞ አንተን ማን ነው መካሪ ያደረገህ? ወንድሜ በተናገረው ነገር ቅር ስላለኝ ሰደብኩትና ወጥቼ ሄድኩ። አሁን እኔ የገባሁበትን አጣብቂኝ ቢያውቅ ስልክ መስጠት ብቻ ሳይሆን ከየትም ገብቶ ልጁን አፈላልጎ ሊያመጣልኝ ይችል ነበር። ግን ጉዳዩን ልነግረው አልፈለግኩም። ይህ ነገር መፍትሄ ባለማግኘቱ ችግር ውስጥ ብገባና አንድ ነገር ብሆንስ? ጉዳዩን ለእናቴ አስረጭልጬ ላውራላት ይሆን? ስቴዲየም ጋር ሰዎች ሞተዋል። ከገዳዮቹ አንዱ የሰፈራችን ልጅ ነው። እኔ በማየቴ ሰላይ ነህ ብሎኛል። እንዳልሆንኩ ነግሬው እኛ ጋር ተመልመል ብሎ እያስጠበቀኝ ጠፋብኝ። ብዬ ልንገራትና መፍትሄ ትፈልግልኛለች ብዬ አሰብ። ይህን ለእርሷ መንገሩ ጥሩ አይደለም። የባሰ ፍራቻ ውስጥ ብትገባስ? የእሷ ነገር ይቅርና ለወንድሜ ልነግረው ስለፈለግኩ ተመልሼ መጣሁ። አንድ ጉዳይ ልንገርህ አልኩት። እሺ። አሁን የማወራልህን ለማንም መንገር የለብህም። ምንድን ነው? ሚስጥር ነው። ሚስጥር? አዎ፣ ከባድ ሚስጥር። ይህን ያህል ከባድ ነገር ለማማም ቢሆን እንኳ መናገር የለብህም። በሚስጥር ጉዳይ እንኳ እሷን መደበቅ ያስቸግረኛል። እና ትነግራታለህ ማለት ነው? ቤተሰቡን የሚጎዳ ከሆነ ባትነግራት ደስ ይለኛል። እሺ፣ ነገሩን ልወቀው፣ ግን ቃል ግባልኛ። ልነግረው ስል ከውጭ ስሜ ሲጠራ ሰማሁና ቶሎ ብዬ ወጣሁ። ምናልባት መልማዬ መምጣቱን የሚጠቁም ጥሪ ሊሆን ይችላል። ከግቢው ስወጣ ግን የጠበቅኩትን አላገኘውም። የጠራኝ ልጅ የተበደረኝን 2 ብር ለመመለስ ነው የመጣው። ምናልባት መልማዬ እሱ ይሆን እንዴ? በብሩ ሰበብ መጥቶ ሊነግረኝ ቢሆንስ? ጥቂት አብረን ቆየን፣ ግን ምንም ምልክት ስላልሰጠኝ ቀጠሮ አለኝ ብዬ ተለየሁትና ወደ ቤት ስገባ ወንድሜ ሄዶ ነበር። እኔም ወጣሁና ወደ ታች ወደ ላይ ብወዛወዝም ምንም የሚመጣ ሰው አጣሁ። ቆይቶ ግን መፋቂያ የያዘ አንድ ሰው አየሁ። ሽማግሌ ናቸው። እሳቸው ይሆኑ እንዴ? አሮጊትና ሽማግሌ ሳይቀር የያፓ ደጋፊ በመሆኑ ምናልባት ሰውየው ልከውብኝ ቢሆንስ ብዬ ላናግራቸው ፈለኩ። ሳቸው የተፈራችን ሰው ናቸው። እንደምን ዋሉ አልኩ። ደህና አንተስ እንዴት ነህ? ደህና። እናትህ ደህና ናት? ደህና። አባትህ ደህና ነው? ደህና። ሰውየው ወሬያቸውን በሰላምታ ጨረሱት። መልማዬ እሳቸው ቢሆኑ አይኔን አሞኛል የሚለውን ኮድ ይነግሩኝ ነበር። ግን የሚያወሩት ከኔ ጉዳይ ጋር የማይገናኝ ነገር ነው። ከእሳቸው ጋር ተሰነባበትንና እንደገና ሌላ ሰው ማማሰር ጀመሩ። ሆኖም ምንም ነገር የለም። ሽማግሌው ተመልሰው መጡና ልጄን ዛሬ አይተኸዋል አሉኝ። አላየሁትም። ጠዋት አንተ ጋር እንደሚመጣ ነግሮኝ ነበር። አላገኘሁትም። ሰውየው ሲሄዱ ምናልባት መልማዬ ልጃቸው ይሆን ብዬ አሰብኩ። ቀጠሮ ሳይኖረኝ እንዴት ፈለገኝ? መፋቂያውን ለአባቱ ሰጥቶ እኔን ሊያነቃኝ ፈልጎ ይሆን? በእርግጥ እሱ ይሆናል። ሳይመሽ ማግኘት ስላለብኝ አፈላልጌ ተገናኘ። ፈልገኸኝ ነበር አልኩት። አሁን ማን ነገረህ? አባትህ። ትክክል ነው፣ ነግሬው ነበር። ውጭ ወጥተን እናውራ። እሺ። ከልጁ ጋር ለአስራ አምስት ደቂቃ ያህል ተነጋገርን፣ ግን ምንም ፍንጭ የለውም። ጭራሽ እሱ የፈለገኝ የኳስ ታኬታ እንዳውሰው ነበር። ቶሎ ተሰናበትኩትና ወደ ቦታዬ ሄድኩ። ዛሬ አንድም ነገር አልተሳካም። የመጨረሻውን አማራጭ ለመጠቀም ወሰንኩ። ዋናውን ልጅ ማነጋገር አለብኝ። እሱ ነው መልማይ ይላክልሃል፣ ሰፈር ጠብቅ ያለኝ። ስለዚህ ረጅም ሰዓት ጠብቅ ያለሁ። ሰውየው አልመጣም፣ ሄጄ ማሳወቅ አለብኝ። የልጁን ቤት አውቀዋለሁ። ከኛ ሰፈር ራቅ ይላል። 12 ሰዓት ስለሆነ በአሁን ሰዓት ቤት ይገባል። በሩን ሳንኳኳ እህቱ መጣች። ሰላምታ ተለዋወጥንና ወንድሟ እንዳለ ጠየኳት። ልይልህ ብላኝ ሄደችና ስትመለስ እንዳልገባ ነገረችኝ። ምናልባት ቤት ውስጥ ይኖራል፣ ግን ስሜን ስለማታውቅ በደንብ አልነገረችው ይሆናል። ምንም ማድረግ ስለማልችል እያዘንኩ ተመለሱ። ሆኖም በአጥር ላይ ተንጠልጥሎ ያየኝ ነበርና እኔ መሆኔን ካረጋገጠ በኋላ ጠራኝ። ተናዷል። ከጓደኞቹ ጋር ውይይት ላይ ነበር። የሚነጋገሩት ማድ ቤት ውስጥ ነው። በአጥር አጮልኬ ሳይ ከማድ ቤት ውስጥ ሁለት ልጆች ሲወጡ አየሁ። ቆይተው በዋናው በር እያፏጩ ሄዱ። ምናልባት ሰላይ መስያቸው ይሆናል። እርግጠኛ ነኝ በሰላም እንዳይወያዩ ረብሻቸው ይሆናል። ልጁ እየተናደደ መጣና ምን ፈለግ አለኝ። ልነግርህ ነው። ምንድን ነው የምትነግረኝ? ያዘዝከኝን። ምንድን ነው ያዘዝኩ? ሰው ይመጣል ጠብቅ ያልከኝን። ጤና የለህም እንዴ? ምን አደረው? ሰፈር ጠብቅ ብዬ ነገርኩህ አይደል? ጠበቅኩኝ እኮ። እኔ ታዲያ ምን ላርግ? ልንገርህ ብዬ ነው። አንተ እኮ ከኔ ጋር መነጋገር አይፈቀድልህም። ላሳውቅህ ብዬ ነው። ከአንተ ምንም ማወቅ አልፈልግም። ቁጣው ስላልበረደና ከእሱ ጋር መነጋገሩ የሥራ ተዋረዱ ስለማይፈቅድ ትቼው ሄድኩኝ። ብዙም ሳልርቅ ጠራኝ። ንዴቱን ቀነሰና ጠብቅ ያልኩህ ቦታ ነበርክ አለኝ። አዎ። ሰውየውን አላገኘውም? አላገኘሁትም። ያንተ ስህተት ይሆናላ። እኔ ምን አጠፋው? መልማይህ እኮ እዚያ ሰፈር ነው። እኔም ከጧት ጀምሮ እዚያ ነበር። የትም አልሄድክም? ለምሳ ብቻ ቤት ሄጃለሁ። እና ቀኑን ሙሉ አልተገናኘንም ትላለህ? ማንንም አላገኘውም ወይ? ሰውየውን ንገረኝና አላገኘው። እንደሱ አይቻልም። ታዲያ እንዴት ላገኘው? ግን እኮ እንደተገናኛችሁ ሰምቻለሁ። ከኔ ጋር? አዎ። እምልልሃለሁ አላገኘሁትም።
እንዴት ዝም ይባላል ልሻን ሸብቦ የውርደትን ከሌ ደርቦ ደራርቦ እንዴት ይችላል ይሏል ቀልብን ሰሰስቦ ጉድ የማይገልጸው ጉድ ሲሰራ በደቦ አንድ ባንድ ገዳይ የዘመን ተሽቦ ጻቆ አንጭታችን አላላውስ ብሎን እንዴት ዝም ይባላል ልጆችን ሰሰስቦ ቁራርጦ የጣለ የዘመን ተሽቦ ጸጋችንን ገፎ ነጻነት አስቦ መግዛትን በሚሻ እየቀጠቀጠ በበደል መዶሻ እንዴት እንኖራለን ግርማችን ተገፎ በጎጠኛ መንጋ እየተለተሉን በበቀል አለንጋ ቁራርጠው ሲጥሉን እንደ ቅርጫ ስጋ እያየን በገቢር እንዴት ችላ ይሏል ይህን ያገር ነውር ዘመነ ግርምቢጥ እግራ የተጋባ ያሳየን ጀመረ ይህን የግፍ አይነት በነጋ በጠባ ነጻነትን ብሎ ህይወት በከፈለ አራያ ወሆነታ ብሎ ባታገለ እንዴት ይጥፋ ደብዛው ሞረሽ እንዳንለው እንዴት ኮቻልባ ይሁን ይሰወር አድባሩ ካደገበት ቀየ ከመሃል የተደብሩ ለአገር ቤዛ መሆን ተቆጥሮ ካጥያት እንዴት ይበየናል ተከርችሞ መኖር በእግረ ሙቅ ሰንሰለት ወገንን የፈጁ በፍጹም ጭካኔ ህዝብን የመተሩ በግፍ ባረመኔ የሥራቱ ቁንጮ አማካሪ ሆነው እያየሁኝ ዋኔ ደብዛን የማጥፋት ግብስ በነጸጋይ ላይ አልችልም እኔ ዝም ማለት አንችልም የጸጋችንን ግፍ አይተን እንዳላየን ሰምተን እንዳልሰማን አይናችንን ጋርደን ጆሮአችንን ደፍነን ልሳናችንን ዘግተን አንችልም ዝም ማለት ይህን የግፍ ቁንጮ አይተን እንዳላየን ሰላምም አይሰጥም የጭካኔው ጣሪያ ታይቶ የማይታወቅ የሌለው አምሳያ የበደሉን ጥልቀት የጭካኔው አይነት እንዲያው ባጠቃላይ የሆነውን ኩነት ያሰበው ባንክሮ በስና መክንዮ ፈትሾ መርምሮ አውጥቶ አውርዶ በጣም አተኩሮ ዓለምን ያስክዳል ሰውን ያጸይፋል ከቶ እስከ ወዲያኛው ይኮነ አሳቱ የጀግና ውለታው ባርባጉ ጉወተር ባሰቦት ባሐረር ባሩሻ አቦ ሙሳ ባረካ አዋሳ በግፍ በጥካኔ ወገንን ያረዱ ያለን በለስጋት በነጻነት የኖሩ በነጻ ይሄዱ በደስታ በድሎት ውስኪና ጾማውን እያወራረዱ ያየን ባይናችን የጸጋይን በደል ከቶ እንዴት ይችላል እዝነ ህሊናችን እኔ እንጃ ያላማረኝም ረግፍን ማላይም የሐረማዊነት እጅጉን ቅጣጣ ይህ የግፍ ቁንጮ የሚወልደው ጣጣ አይቀርም ማምጣቱ የበዳይ ንጣ ይዋል ይደር እንጂ ፀሐይ እስኪወጣ ያኔ እኔን አርገኝ ይህ ሁሉ በደል ሰሚ ጆሮ ሲያገኝ
ለላ ፕሮግራማችን በዚህ ይጠናቀቃል። ይህንን ፕሮግራም ነገ ጧት ከ1:00 እስከ 3:00 እንዲሁም ከሰዓት በኋላ ከ7:00 እስከ 9:00 በድጋሚ እናሰማለን። ደናምሾ